ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለኢትዮጵያ የመጀመሪያው የሆነው የኮሮና ቫይረስ ተጋላጭ በምርመራ መረጋገጡ ይፋ ተደረገ።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ ወይም ኮቪድ-19 የተያዘ አንድ ግለሰብ በኢትዮጵያ ውስጥ መገኘቱን አረጋግጧል። ለመጀመሪያ ጊዜ
የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ናቸው። ዝርዝሩን በዕለቱ አብይርስ እንመለከታለን። የስጋት ቀጠናዎችን በመለየት የኮቪድ-19 ወይም የኮሮና ቫይረስን መዛመት ለመከላከል ቅድመ ዝግጅት እያደረጉ መሆናቸውን የደቡብና የሶማሌ ክልሎች አስታወቁ። በኮሮና ቫይረስ በእጅጉ በተጠቃችው አውሮፓዊት አገር ጣሊያን በወረርሽኙ መዛመት ሳቢያ በአብዛኛው የዕለት ተዕለት እንቅስቃሴዎች ላይ ገደብ ተጥሏል። ለመሆኑ በዚያ የሚኖሩ ኢትዮጵያውያን መሰንበቻቸውን እንዴት ይሆኑ ይሆን? ኢትዮጵያ የአባይን ውሃ የመጠቀም መብቷን የሚሸራርፍ ምንም አይነት ስምምነት ፈርማ አታውቅም ይላሉ ምሁራንና የፖለቲካ ተንታኞች። የአባይ ጉዳይ ዛሬም ያነጋግራል። ዘገባዎች አሉን። ጤና ስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ አርብ መጋቢት 4 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ካዳነች ፍስሐዬ።
የኢትዮጵያ የጤና ጥበቃ ሚኒስትር ሊያ ታደሰ የመጀመሪያ የኮሮና ቫይረስ በሽተኛ መገኘቱን አረጋግጠዋል። ቡርኪና ፋሶን ጎብኝተው ወደ ኢትዮጵያ የገቡ የ48 ዓመት ዕድሜ ጃፓናዊ ኮሮና ቫይረስ እንደተገኘባቸው ሚኒስትሯ ገልጸዋል። ይህ ሁኔታ በአሁኑ ወቅት ከ130 በላይ በሚሆኑ ሀገሮች የገባው ወረርሽኝ በሕዝብ ብዛት ከአፍሪቃ ሁለተኛ በሆነችው ኢትዮጵያ ሊዛመት ይችላል የሚል ስጋት አሳድሯል። ኢትዮጵያውያን ቫይረሱ እንዳይዛመት አስፈላጊውን እርምጃ እንዲወስዱ ሊያ ታደሰ መክረዋል። በአሁኑ ወቅት በኢትዮጵያ የመጀመሪያው የኮሮና ቫይረስ በሽተኛ መገኘታቸውን ለማረጋገጥ ችለናል። ስለሆነም ሕዝቡ ቀደም ብለን የጀመርነውን የመከላከል እርምጃውን እንዲወስድ የምንሰጠውን ምክር እናጠናክራለን። የግል ንጽህናን መጠበቅ፣ በተለይም ሲታመሙ ሰዎች ከሚበዙባቸው ቦታዎች መራቅ ያስፈልጋል ብለዋል የኢትዮጵያ የጤና ጥበቃ ሚኒስትር ሊያ ታደሰ። ኢትዮጵያ ወደ ውጭ የሚደረጉ በረራዎችን የመሰረዝ እቅድ እንደሌላትም ገልጸዋል። ኬንያ በኮሮና ቫይረስ የተያዘ ሰው በአገሯ መገኘቱን አስታወቀች። የሀገሪቱ የጤና ጥበቃ ሚኒስትር ከአሜሪካ በቅርቡ የተመለሰች አንዲት ወጣት ቫይረሱ እንደተገኘባት ዛሬ ይፋ አድርጓል። ገልሞ ዳዊት ዝርዝር አለው።
የኬንያ ጤና ጥበቃ ሚኒስቴር መስሪያ ቤት ኬንያ የኮሮና ቫይረስ የተገኘባቸው የአፍሪካ ሀገሮች 13ኛዋ መሆኗን ዛሬ አስታወቀ። ሙታይ ካጎዌ የኬንያ ጤና ጥበቃ ሚኒስቴር ቫይረሱ ከዩናይትድ ስቴትስ በቅርቡ የተመለሰች አንዲት የኬንያ ዜጋ ላይ መገኘቱን አረጋግጠዋል።
I want to inform you that the Ministry of Health has confirmed the first coronavirus case in Kenya.
ኬንያ ውስጥ የመጀመሪያው የኮሮና ቫይረስ አጋጣሚ መገኘቱን የጤና ሚኒስቴር ማረጋገጡን ልነግራችሁ ፈልጋለሁ። አጋጣሚው መኖሩ የተረጋገጠው ትናንት መጋቢት 3 2012 ዓ.ም ምሽት ላይ ሲሆን ኮሮና ቫይረስ የተገኘባት ከዩናይትድ ስቴትስ በለንደን እንግሊዝ አድርጋ የካቲት 26 2012 ዓ.ም ወደ ናይሮቢ የተመለሰች ኬንያዊት ናት። ቫይረሱ እንዳላት የተረጋገጠው በኬንያ የጤና ሚኒስቴር ብሔራዊ የኢንፍሉዌንዛ ማዕከል በተደረገው ምርመራ ነው።
ሚኒስትሩ ቫይረሱ የተገኘባት የ27 ዓመት ወጣት መሆኗን ገልጸው በአሁኑ ወቅት ጤንነቷ በጥሩ ሁኔታ ላይ ይገኛል ብለዋል። ነገር ግን ወጣቷ ከአሜሪካ ወደ ትውልድ ሀገሯ የተመለሰችበት ጊዜና ቫይረሱ እንደተገኘባት የታወቀው ቀን መራራቁ አሁንም ስጋት ሆነዋል። ወጣቷ ተባባሪ በመሆኗ ወደ ሀገር ከተመለሰች ወዲህ የተገናኘቻቸውን ሰዎች ሙሉ መረጃ ሰጥታናለች ብለዋል ሚኒስትሩ። ሚስተር ካጉዌ ዜጎች መጨነቅ የለባቸውም ካሉ በኋላ መንግስት የተለያዩ ውሳኔዎች ማስተላለፉን ገልጸዋል። በመጪዎቹ 30 ቀናት የስፖርታዊ ውድድሮች፣ የእስረኛ ጉብኝትና ማንኛቸውም ሀገራዊ ስብሰባዎች ክልክል መሆናቸውን አስታውቀዋል። ሕዝቦች ተገቢ ጥንቃቄ እንዲያደርጉ ጠይቀው የበሽታው ምልክት የታየባቸው ሰዎች ወደሚመለከተው የሕክምና ማዕከል ሄደው እንዲመረመሩም አስገንዝበዋል። ኮሮና በናይሮቢ መገኘቱን ተከትሎ በኬንያ ያለው የኢትዮጵያ ኤምባሲም በአገሩ ለሚኖሩ ኢትዮጵያውያን ማስጠንቀቂያ አስተላልፈዋል። ኤምባሲው በናይሮቢ እንዲሁም በሌሎች የኬንያ አካባቢ ነዋሪ ኢትዮጵያውያን ሕዝብ የሚበዛባቸው ቦታዎች ከማዘውተር እንዲቆጠቡ አሳስበዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ።
የደቡብ አፍሪካ የጤና ጥበቃ ሚኒስቴር ዛሬ 8 ተጨማሪ የኖቬል ኮሮና ቫይረስ በሽተኞች መኖራቸውን አስታውቋል። በአጠቃላይ ቢያንስ 24 ደርሷል ማለት ነው። የደቡብ አፍሪካ ብሔራዊ የተዛማች በሽታዎች ተቋም ሀገሪቱ የመጀመሪያው በሀገር ውስጥ የተላለፈ የኖቬል ኮሮና ቫይረስ አይታለች ሲል ትላንት ዘግቦ ነበር። ነገር ግን የተባለው ሰው በሽታው እንደሌለበት ገልጾ ለተሳሳተው ዘገባ በትዊተር ይቅርታ ጠይቋል። እስካሁን ባለው ጊዜ በሀገሪቱ ኮሮና ቫይረስ የተገኘባቸው ሰዎች ከውጭ ሀገራት የገቡ ናቸው። በአሁኑ ወቅት በሽታው በሀገሪቱ መስፋፋቱን የሚያሳይ ምልክት የለም ብሏል የሀገሪቱ ብሔራዊ የተዛማች በሽታዎች ተቋም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ሰፊ የኮሮና ቫይረስ ምርመራ ይደረጋል ሲሉ ዛሬ በትዊተር ገልጸዋል። ነገር ግን ምርመራው መቼና እንዴት እንደሚጀመር ያብራሩት ነገር የለም። ትራምፕ አያይዘውም የበሽታ ቁጥጥር ማዕከሉ የምርመራውን አሰራር ተመልክቶ አጥንቷል፣ ነገር ግን ያደረገው ነገር የለም። ፕሬዚደንት ኦባማ ያደረጉት ለውጥም የባሰ እንዲወሳሰብ አድርጎታል ብለዋል። ኦባማ አደረጉት ስላሉት ለውጥ ያቀረቡት ማስረጃ የለም። ቻይና ዛሬ በሀገሪቱ የተገኙት የኮሮና ቫይረስ በሽተኞች 9 ብቻ መሆናቸውን አስታውቃለች። በቀን በብዙ ሺዎች የሚቆጠሩ የቫይረሱ በሽተኞች ሲገኙባት የነበረች ሀገር የበሽተኞቹ ቁጥር እንዲህ ማነሱ ያስደምማል ተብሏል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት አቶ በረከት ስምኦን፣ አቶ ታደሰ ካሳ እና አቶ ዳንኤል ግዛው በተከሰሱበት ወንጀል የመጨረሻ ውሳኔ ለመስጠት ለሚያዝያ 19 2012 ቀጠሮ ተሰጥቷል። አስቴር ምስጋናው ዜናውን ይዛለች።
መዝገቡ ለውሳኔ ቀረበው በሁለቱ ወገኖች መካከል የነበረው ክርክር በመጠናቀቁ እንደሆነ ችሎቱ አስታውቋል። በከሳሽ የክልሉ አቃቢ ሕግና በተከሳሾች የቀረበው የሰው ምስክርና የሰነድ ማስረጃ ብዛት ያለው ነው ሲል ችሎቱ አስታውቋል። ማስረጃዎችን ለመመርመርና ከሕግ ጋር አገናዝቦ ትክክለኛው ውሳኔ ለመስጠት ጊዜ እንደሚያስፈልገውም በችሎቱ ተገልጿል። ፍርድ ቤቱ በርካታ ሰነድ ያለበትና ተዘዋዋሪ ችሎቶችንም የሚያይ በመሆኑ በቀጠሮ ቀን እንዲደርስ ጥረት እንደሚያደርግም ጠቁሟል። አቶ በረከት ስምኦን በበኩላቸው ፍርድ ቤቱ ስራ እንደሚበዛበት ገልጸው ያለባቸውን የጤና ችግር ከግምት ውስጥ አስገብቶ በተጠቀሰው ቀነ ቀጠሮ ውሳኔ እንዲሰጥ ፍርድ ቤቱን ጠይቀዋል። ክርክሩ የተጠናቀቀ በመሆኑ ተከሳሾቹ የማጠቃለያ ንግግር በመዝገብ ቤት በኩል ከፋይሉ ጋር እንዲያያይዙም ችሎቱ ትዕዛዝ ሰጥቷል። የጥረት ኮርፖሬት ከፍተኛ አመራር የነበሩት አቶ በረከት ስምኦንና አቶ ታደሰ ካሳ በቀረበባቸው የሙስናና ስራን በማያመች መልኩ መምራት በሚሉ ክሶች ከአንድ አመት በላይ በእስር ላይ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አብዛኞቹ ከአውሮፓ የሚነሱ የአይሮፕላን በረራዎችን ያገዱት አስቀድመው እኛን ሳያማክሩ ነው በማለት ከፍተኛ የአውሮፓ ባለሥልጣኖች ትላንት ነቅፈዋል። ፕሬዚዳንቱ ይህን እርምጃ የወሰዱት የኮሮና ቫይረስ መዛመትን ለመግታት ነው ተብሏል። የዩናይትድ ስቴትሱ ፕሬዚደንት የጉዞ ገደብ ያደረጉት አስቀድመው ሳያማክሩን መሆኑ የአውሮፓ ህብረት አይደግፈውም ሲሉ የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቨንደር ሌን እና የአውሮፓ ካውንስል ፕሬዚደንት ቻርልስ ሚሼል ባወጡት የጋራ መግለጫ ነቅፈዋል። ኮሮና ቫይረስ በአንድ አህጉር ላይ የተወሰነ ሳይሆን በዓለም አቀፍ ደረጃ የተከሰተ ቀውስ በመሆኑ ከግል እርምጃ ይልቅ ትብብርን ይጠይቃል ብለዋል የአውሮፓ ባለሥልጣኖቹ። አያይዘውም የአውሮፓ ህብረት የቫይረሱ መዛመትን ለመገደብ ጠንካራ እርምጃ እየወሰደ ነው ብለዋል። በመጨረሻም የዩናይትድ ስቴትስ ተዋጊ አይሮፕላኖች ኢራቅ ላይ በኢራን የሚደገፍ ሚሊሻ ቦታዎችን መጥተዋል። ከአንድ ቀን በፊት በአሜሪካና በጥምረት ኃይሎች ወታደሮች ላይ ለተከፈተው ጥቃት በቀል መሆኑ ተገልጿል። ትላንት ማታና ዛሬ ማለዳ የተካሄዱት የአየር ድብደባዎች ኢላማ ያደረጉት 5 የካታይብ ሂዝባላህ የመሳሪያ ማከማቻ ቦታዎች እንደሆነ ታውቋል። ይህ ቡድን ባለፈው ረቡዕ በኢራቅ ወታደራዊ ሰፈር ላይ ጥቃት ከፍቶ 2 የአሜሪካ ወታደሮችና 1 እንግሊዛዊ ወታደር ተገድለዋል፣ 14 ደግሞ ቆስለዋል። የዩናይትድ ስቴትስ መከላከያ ሚኒስቴር ያወጣው መግለጫ የተወሰደው እርምጃ የመከላከል ተመጣጣኝና ለተደቀነው አደጋ ምላሽ ነው ይላል። መግለጫው አያይዞም በካታይብ ሂዝባላህ ላይ የአየር ድብደባ የተካሄደው በጥምረት ኃይሎች ላይ ጥቃት የመክፈት አቅሙን ለማመናመን የታቀደ መሆኑንም አስገንዝቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ቮይስ ኦፍ አሜሪካ
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን እንደ ወትሮው ሁሉ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ለኢትዮጵያ የመጀመሪያ የሆነው የኮሮና ቫይረስ ተጋላጭ በምርመራ መረጋገጡ ይፋ ተደርጓል። የጃፓን ዜግነት ያላቸው እኒህ ሰው ባለፈው የካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ አዲስ አበባ የገቡ መሆናቸውንም ኢትዮጵያ አስታውቃለች። ከተባሉ ግለሰብ ጋር መገናኘታቸው የተረጋገጡ 25 ሰዎችም ለይቶ ማቆያ ውስጥ እንዲቆዩ መደረጋቸውን የጤና ጥበቃ ሚኒስቴር ገልጧል። ሙክታር ጀማል ተከታትሎታል።
ዓለም አቀፉ የጤና ድርጅት WHO የዓለም ወረርሽኝ ያለው የኮሮና ቫይረስ የመጀመሪያው ተጠቂ ኢትዮጵያ ውስጥ መገኘቱ የጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሯ ዶክተር ሊያ ታደሰ ዛሬ ለመገናኛ ብዙሃን በሰጡት መግለጫ ቫይረሱ የተገኘባቸው ግለሰብ ጃፓናዊ መሆናቸውን ተናግረዋል።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ ወይም ኮቪድ-19 የተያዘ አንድ ግለሰብ በኢትዮጵያ ውስጥ መገኘቱን አረጋግጧል። ለመጀመሪያ ጊዜ አንድ በቫይረሱ የተያዘ ሰው መኖሩን አረጋግጧል። ይህ ግለሰብ የ48 ዓመት ወንድ የጃፓን ዜጋ ሲሆን ወደ ኢትዮጵያ የገባው በካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ አዲስ አበባ በመምጣት ሲሆን በሽታው የጀመረው ከሶስት ቀን በፊት እንደሆነና በዛሬው ዕለት ደግሞ በትላንትናው ዕለት ወደኛ መለያ ማዕከል ገብቶ ምርመራዎች ተደርጎለት በዛሬ ሌሊት በተደረጉ ምርመራዎች በሽታው እንዳለበት ተረጋግጧል።
ቫይረሱ ቻይና ውስጥ ከተገኘበት ጊዜ ጀምሮ ወደ ሀገር እንዳይገባ ከገባም ጉዳቱን ለመቀነስ የኢትዮጵያ መንግስትና የጤና ጥበቃ ሚኒስቴር በርካታ ስራዎችን ሲያከናውን መቆየታቸውን የገለጹት ዶክተር ሊያ ታደሰ በኢትዮጵያ ውስጥ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ የመከላከል እርምጃዎችን እንድናጠናክር እንጂ እንድንደናገጥ ሊያደርገን አይገባም ብለዋል። የቫይረሱ ተጠቂ የሆኑት ሰው ቫይረሱ እንዳለባቸው ከመወቃቸውና ወደ ሕክምና ከመሄዳቸው በፊት የአዲስ አበባ ቆይታና እንቅስቃሴያቸውን በተመለከተ ሀገራት እየወሰዱ ያሉ አይነት ውሳኔዎች በኢትዮጵያ በኩልስ ይጠበቃል ወይ የሚሉ ጥያቄዎች በመግለጫው ላይ ከጋዜጠኞች በኩል ቀርበዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ለጥያቄዎቹ ተከታዩ መልስ ሰጥተዋል።
አሁን በኢትዮጵያ ውስጥ የተከሰተው በአሁኑ ወቅት የምናውቀው አንድ ኬዝ ነው። አንዱም ኬዝ በለይቶ ማቆያ ውስጥ ያለው የጤንነት ሁኔታውም መልካም ነው። ከእሱ ጋር ንክክ የነበራቸውም ሰዎች በክትትል ላይ ነው ያሉት። ስለዚህ እነዚህ ነገሮች ተዳምረው ነው ወደፊት ሊሰራ የሚችለው ሁኔታ ሊከተል የሚችለው እንጂ አንድ ኬዝ ስለተገኘ የሚወሰድ ምንም አይነት እርምጃ አይኖርም። ይህንን ስንል ግን ማህበረሰባችን ሊወስዳቸው የሚገባው ደግሞ ጥንቃቄ ሊኖር ይገባል። ከዚህ በፊት ሳይገባም በፊት ብዙ ጊዜ የምናሳስባቸው ማህበረሰቡ እንዲከተል በየምናገኛቸው አጋጣሚዎች የምናስቀምጣቸው መልእክቶች አሉ። እነሱን መከተል ነው።
ኮሮና ቫይረስ የሚያዙ አብዛኛዎቹ ሰዎች ከቀላል ህመም በኋላ ይድናሉ ያሉት ዶክተር ሊያ ታደሰ እድሜያቸው በገፋ ወይንም ሌላ የጤና ሁከት ያለባቸው ሰዎች ላይ ግን ሊከፋ ይችላል ብለዋል። ሚኒስቴሯ በመግለጫቸው ኢትዮጵያ ቆይቶ ከተመለሰ በኋላ የኮሮና ቫይረስ ተገኝቶበታል ስለተባለው የአሜሪካ ወታደር እስካሁን የጠራ መረጃ አለመኖሩን ተናግረዋል።
እስካሁን ባለን መረጃ ይህ ሰው የነበረው እዚህ ኢትዮጵያ ውስጥ የነበረው ከፌብራሪ 17 እስከ 21 በአውሮፓውያን አቆጣጠር ሲሆን በሽታው ኖሮት ሆስፒታል ውስጥ ገብቷል ተብሎ የተገለጸው ማርች 9 አካባቢ ነው መግለጫዎቹን የተሰሙት። ስለዚህ በተደረጉት መረጃ ባይሄ በዚህ ባለን መረጃ መሰረት የተለያየ ነገሮች ሊሆኑ ይችላሉ። ግልጽ አይደለም በምን መልኩ በሽታውን ያዘው የተጋያዘው የሚለው ነገር። እዚህ የቆየው 4 ቀን ነው። ከሌላ ቦታ ታሞ መጥቶ በዚህም ሄዶ ሊሆን ይችላል። ከዚህ ከተመለሰም በኋላ ህመሙን ይዞት ሊሆን ይችላል። ዚም በነበረበት ቆይታ ሊሆን ይችላል።
በአሁን ሰዓት መንግስት የበሽታውን አሳሳቢነት በመረዳት 300 ሚሊዮን ብር በጀት ለመከላከያ መመደቡን የገለጹት ዶክተር ሊያ የጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት ለመክታትና ለመቆጣጠር ተገቢውን እርምጃ እየወሰዱ መሆናቸውን ገልጸዋል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት መስሪያ ቤት ውስጥ የድንገተኛ ኦፕሬሽን ማዕከል ተቋቁሞ ለ24 ሰዓታት እየሰራ እንደሚገኝም ዶክተር ሊያ በማከል ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ተከታዩም ከኮሮና ቫይረስ ጉዳይ ጋር ያቆየናል። የስጋት ቀጠናዎችን በመለየት የኮቪድ-19 ወይም የኮሮና ቫይረስን መዛመት ለመከላከል ቅድመ ዝግጅት እየተደረገ መሆኑን የደቡብ ክልል ጤና ቢሮና በክልሉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቀዋል። ቫይረሱ ስለሚሰራጭባቸው መንገዶችና ሌሎች ህመሙን የሚመለከቱ መረጃዎችና ትምህርታዊ አገልግሎቶች በተለያዩ መንገዶች ህብረተሰቡ ዘንድ እንዲደርስ እየሰሩ መሆናቸውን የጤና ቢሮ የህዝብ ግንኙነት ኃላፊ አቶ ቀድረላ አህመድ አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው።
በደቡብ ክልል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዲሬክተር አቶ ማሙሽ እንዳሉት የኮሮና ቫይረስ በዓለም ታይቶ ትኩረት ካገኘበት ጊዜ ጀምሮ በክልሉ ለመከላከል የሚያስችል ቅድመ ዝግጅት ሲደረግ ቆይቷል። በክልሉ ርዕሰ መስተዳድር የሚመራ ግብረ ኃይል መቋቋሙን ገልጧል።
ክልላዊ ዝግጅቶች ከነዚህም ውስጥ አንደኛው ይሄንን ተግባር ሊመራ የሚችል እና ባለቤት ሆኖ ቀጣይ በሽታውን ለቁጥጥር ይረዳ ዘንድ ግብረ ኃይል ተቋቁሟል። ክልላዊ ግብረ ኃይል በክልሉ ምክትል ርዕሰ መስተዳደር የሚመራ እና ባለድርሻ የቢሮ ኃላፊዎችን ያካተተ ነው። ከዛም ውጪ ከስር የቴክኒክ ስራውን ሊመሩ የሚችሉ አራት ተጨማሪ ግብረ ኃይሎች ተቋቁመዋል። አንደኛ ከግብአት አንጻር የሎጂስቲክ ኢሹዎችን የሚፈታ ግብረ ኃይል አለ። ሁለተኛው የሚዲያ ስራን በተለይ የግንዛቤ ስራን ለይቶ የሚሰራ ግብረ ኃይል አለ። ሶስተኛው ምናልባት እንኳን ኬዙ ቢከሰት ሕክምና ሊሰጥ የሚችል የባለሙያዎች ቡድን ተቋቁሟል። ከዚህም ውጪ የበሽታን ቅኝት ለብቻ የሚሰራ ግብረ ኃይሎች አሉ።
የኢትዮጵያ አየር መንገድ መዳረሻዎችን ጨምሮ የስጋት ቀጠናዎችም ተለይተው ክትትል የተደረገ መሆኑን ተናግረው ከውጭ መጡ 30 ሰዎች ተጠርጥሮ 28ቶቹ ጤንነታቸው ተረጋግጦ ወደ ማህበረሰቡ መቀላቀላቸውና ሁለቱ ደግሞ አሁንም በኳራንታይን ውስጥ መሆናቸውን ተናግሯል።
እኛ ክልል ላይ እንደምታውቀው ሶስት የአውሮፕላን መዳረሻ አካባቢዎች አሉ። አንደኛው አዋሳ ነው። ሁለተኛው አርባ ምንጭ ነው። ሶስተኛው ጂንካ ኤርፖርት ነው። በተለይ በሽታው ሪፖርት ከተደረገባቸው 110 አካባቢ ሀገራት የሚመጡ መንገደኞች እዛ አካባቢ ላይ የሙቀት ምርመራ እናደርጋለን። ምናልባትም በሽታው 14 ቀን ያህል ሊፈጅ ስለሚችል ምልክት እስከሚያሳይ 14 ቀን እንዲቆዩ እናደርጋለን በተዘጋጁ ማቆያዎች። ይሄ ስራ በተለይ በሐዋሳው አየር መንገድ ሐዋሳ ላይ እንደምታውቀው የኢንዱስትሪ ፓርክም አለ። ይሄ የኢንዱስትሪ ፓርክ በርካታ የውጭ ሀገር ዜጎች ናቸው ያሉበት። ስለዚህ ወደዚህ የሚመጡ የሚሄዱ የሚመላለሱ አካላቶች ስላሉ በተለይ የሐዋሳ ኳራንታይን እስካሁን 30 የሚጠጉ ከውጭ ሀገር የመጡ ማቆያ ቆይተው 28ቱ ምልክቱ ስላልታየባቸው ወጥተው ወደ ስራቸው እንዲገቡ ተደርጓል። ሁለት ያው አንደኛው ዛሬ ማታ ላይ ይጨርሳል ቆይታውን፣ አንደኛው 3 ቀን ይቀረዋል። ስለዚህ አንድ እየሰራን ያለ ነው የመዳረሻ ቦታዎችን ነው፣ በአየር ትራንስፖርት ማለት ነው።
ክልሉ የሚዋስንባቸው የኬንያና የሱዳን በሮችም ሌላው በትኩረት ክትትል የሚደረግባቸው መሆኑን ተናግሯል። ትናንት ደግሞ በእርገጨፈ ከተማ በመንገድ ስራ የተሰማራ አንድ ግብጻዊ ማቆያ ውስጥ መግባቱን ገልጠዋል።
በተለይ ሞያሌ ኬንያ መስመር ኮንሶ፣ እነዚህ መስመሮችም ላይ ደግሞ ተጨማሪ የግንዛቤ ስራ የልማት ኮሪደር ያሉበትን አካባቢ የመንገድ ስራዎች፣ የውሃ ፕሮጀክቶች እና የስኳር ፕሮጀክቶች ያሉበት ኤሪያም የልማት ኮሪደሮችም ተለይተዋል በዚህ ውስጥ ማለት ነው። ከዚህ ውስጥ በአጠቃላይ ተቋማትን የማዘጋጀት ስራ ነው እየተሰራ ያለው። አሁን ባለው ሁኔታ ሶስቱ አርባ ምንጭ፣ ዲንካ እና አዋሳ ላይ ዛሬ የጤና ባለሙያዎች የኮሮና ስልጠና ጨርሰዋል። እነዚህ አካባቢ አስፈላጊውንም ግብዓት ይዘው ገብተዋል። ሐዋሳ ላይ አይዞሌሽን ሴንተር የሚባል አለ ለሕክምና የሚሆን እሱን ሴንተር ኦልሬዲ አቋቁመናል። ከዛሬ ጀምሮ ቢከሰት እንኳን ክፍት አድርገናል። ባለሙያዎቹም እዛ አካባቢ ላይ መደባ አግኝተዋል የሰለጠኑ ባለሙያዎች። ማታ ላይ ያው ለመረጃ መሰጠት ተመሳሳይ የፕሮጀክት ስራ ሊሰራ የገባ ግብጻዊ አግኝተን ነበረ። እኛ ሀገር ከገባ አራተኛ ቀኑ ነው። እሱን በህክምና ጣቢያ ላይ በምርመራ ሂደት ላይ ነው የተገኘው። ሶስት ምርመራ አድርገን ከኳራንታይን እንዲገባ አድርገናል። ኦልሬዲ በዛ መስበር ነው ያለው። ስራውም ያለው ፕሮጀክቱም ያለው ይርጋጫፍ የምትባል ቦታ ላይ ነው። ትላንትና ደግሞ ኬንያ ተመሳሳይ ፖዚቲቭ እንደተገኘ ነው የተቀመጠው። ቅድም እንዳልኩ የየብስ ኮሪደራችን አንዱ ይሄ የኬንያው መስመር ነው። እዛ አካባቢ ላይ አንደኛው እዛ ያለውን የባለሙያ ቲም የማሰልጠን ስራ ነው አንዱ ስራ። ግንዛቤ እንዲይዝ እና ስራው የሚሆን ሎጂስቲኮችን የማቅረብ ሞር ደግሞ በሽታውን የመከላከል ስራ ላይ በተጠናከረ መንገድ እየተሰራ ነው ያለው። በተለይ የኬንያ በተለይ ይሄ በድንበር አካባቢ የሚገቡ መስመሮችን ተከትለን በዛ ልክ እየሰራ ነው። በቀጣይ ደግሞ እየተጠናከረ የሚሄድ ነው ማለት ነው።
የክልሉ ህዝብ ስለ ቫይረሱ በቂ ግንዛቤ እንዲኖረው በተለያዩ መንገድ የማስተማር ስራ የተከናወነ መሆኑንም የክልሉ ጤና ቢሮ የህዝብ ግንኙነት ኃላፊ አቶ ቀደርላ አህመድ አስረድተዋል። ህዝቡ ትክክለኛ መረጃ ከመንግስትና የሚመለከታቸው አካላት ብቻ እንዲጠቀሙ ጥሪ አቅርበዋል።
ህብረተሰቡን ለማሳወቅ እኛ ራሳችን ቀጥታ ወርደን ከምንሰራው በተጨማሪ የተለያዩ ሚዲያዎች አሉ በክልሉ ውስጥ። እነዛን ሚዲያዎች ማፕ በማድረግ በመለየት እነዛ ሚዲያዎች ጋር የተወሰነ ማሳወቂያ እንትን መድረክ ይኖረናል። ከዛ በኋላ ለእነሱም እቅድ አውጥተው እንዲሰሩ የሚደረጉበት ሁኔታ አለ።
ከወራት በፊት በቻይና የተከሰተው የኮሮና ቫይረስ እስካሁን ከ134 በላይ ሀገራትን ያዳረሰ ሲሆን ከ132000 በላይ የዓለም ህዝብ በቫይረሱ ተይዟል። ከ4000 በላይ የዓለም ህዝብ ደግሞ በቫይረሱ ምክንያት ህይወታቸው አልፏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዴዎስን ለዘገባው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት የአርብ ምሽት የመጋቢት 4/2012 የአርብ ምሽት ዝግጅታችንን ነው። በተከታዩ ዘገባ ደግሞ ወደ ጎረቤት ኬንያ እንሻገራለን። ኬንያ ሰው ለኮሮና ቫይረስ የተጋለጠ ሰው በአገሯ መገኘቱን አስታውቃለች። የአገሪቱ ጤና ሚኒስትር ከአሜሪካ በቅርቡ የተመለሰች አንዲት ወጣት ለቫይረሱ መጋለጧ በምርመራ መረጋገጡን የአገሪቱ ጤና ጥበቃ ሚኒስትር ዛሬ ይፋ አድርጓል። ገልሞ ዳዊት ዝርዝሩን ይዟል።
የኬንያ ጤና ጥበቃ ሚኒስቴር መስሪያ ቤት ኬንያ የኮሮና ቫይረስ የተገኘባቸው የአፍሪካ ሀገሮች 13ኛዋ መሆኗን ዛሬ አስታወቀ። ሙታይ ካጎዌ የኬንያ ጤና ጥበቃ ሚኒስቴር ቫይረሱ ከዩናይትድ ስቴትስ በቅርቡ የተመለሰች አንዲት የኬንያ ዜጋ ላይ መገኘቱን አረጋግጠዋል።
I want to inform you that the Ministry of Health has confirmed the first coronavirus case in Kenya.
ኬንያ ውስጥ የመጀመሪያው የኮሮና ቫይረስ አጋጣሚ መገኘቱን የጤና ሚኒስቴር ማረጋገጡን ልነግራችሁ ፈልጋለሁ። አጋጣሚው መኖሩ የተረጋገጠው ትናንት መጋቢት 3/2012 ዓመተ ምህረት ምሽት ላይ ሲሆን ኮሮና ቫይረስ የተገኘባት ከዩናይትድ ስቴትስ በለንደን እንግሊዝ አድርጋ የካቲት 26/2012 ዓመተ ምህረት ወደ ናይሮቢ የተመለሰች ኬንያዊት ናት። ቫይረሱ እንዳላት የተረጋገጠው በኬንያ የጤና ሚኒስቴር ብሔራዊ የኢንፍሉዌንዛ ማዕከል በተደረገው ምርመራ ነው።
ሚኒስትሩ ቫይረሱ የተገኘባት የ27 ዓመት ወጣት መሆኗን ገልጸው በአሁኑ ወቅት ጤንነቷ በጥሩ ሁኔታ ላይ ይገኛል ብለዋል። ነገር ግን ወጣቷ ከአሜሪካ ወደ ትውልድ ሀገሯ የተመለሰችበት ጊዜና ቫይረሱ እንደተገኘባት የታወቀው ቀን መራራቁ አሁንም ስጋት ሆነዋል። ወጣቷ ተባባሪ በመሆኗ ወደ ሀገር ከተመለሰች ወዲህ የተገናኘቻቸውን ሰዎች ሙሉ መረጃ ሰጥታናለች ብለዋል ሚኒስትሩ። ሚስተር ካጉዌ ዜጎች መጨነቅ የለባቸውም ካሉ በኋላ መንግስት የተለያዩ ውሳኔዎች ማስተላለፉን ገልጸዋል። በመጪዎቹ 30 ቀናት የስፖርታዊ ውድድሮች፣ የእስረኛ ጉብኝትና ማንኛቸውም ሀገራዊ ስብሰባዎች ክልክል መሆናቸውን አስታውቀዋል። ህዝቦች ተገቢ ጥንቃቄ እንዲያደርጉ ጠይቀው የበሽታው ምልክት የታየባቸው ሰዎች ወደሚመለከተው የሕክምና ማዕከል ሄደው እንዲመረመሩም አስገንዝበዋል። ኮሮና በናይሮቢ መገኘቱን ተከትሎ በኬንያ ያለው የኢትዮጵያ ኤምባሲም በአገሩ ለሚኖሩ ኢትዮጵያውያን ማስጠንቀቂያ አስተላልፈዋል። ኤምባሲው በናይሮቢ እንዲሁም በሌሎች የኬንያ አካባቢ ነዋሪ ኢትዮጵያውያን ህዝብ የሚበዛባቸው ቦታዎች ከማዘውተር እንዲቆጠቡ አሳስበዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አድማጮች፣ ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። የሶማሌ ክልል ሲቲ ዞን አስተዳደር በአፋር ክልል የታጠቁ ሰዎች በአርብቶ አደሮች ላይ ጥቃት እየፈጸሙ ነው ሲል ከሰሰ። በተባለው ጥቃትም 12 ሰዎች ተገድለውብኛል ያለው የሶማሌ ክልል ድርጊቱን የፈጸሙት የአፋር ልዩ ኃይል አባላት ሳይሆኑ አይቀርምም ብሏል። የአፋር ክልል በበኩሉ በሁለት ወረዳዎች ግጭት ተቀስቅሶ ከሁለቱም ወገኖች ሰዎች መጎዳታቸውን አረጋግጧል። ድርጊቱ ግን በአፋር ክልል ልዩ ፖሊስ የተፈጸመ ነው የሚለውን አስተባብሏል። የአፋር ክልል ኃይሎች ከአካባቢው እንዲወጡና በምትኩም የፌዴራል መከላከያና የፌዴራል ፖሊስ የጸጥታ ማስከበሩን ስራ እንዲሰሩ በተደረሰው ስምምነት መሰረት የአፋር ልዩ ኃይል አካባቢውን ለቆ ከወጣ ወራቶች ተቆጥረዋል ነው ያለው። አዲስ ቸኮል ዝርዝሩን ይዟል።
በሶማሌ ክልል የሲቲዞን ፖለቲካ ጉዳይ ኃላፊ የሆኑት አቶ አብድረሽድ ሰመሬ በተለይ ለቪኦኤ እንዳስታወቁት ካለፈው ሳምንት ጀምሮ በሜሶና አፍደም ወረዳዎች ያዝለቀቅ እያደረገ በሚፈጸም ጥቃት 12 የሶማሌ ክልል ነዋሪዎች ተገድለውብኛል ብለዋል።
የዝናብ በጥበት አለ። የአዋሽ ወንዝ አካባቢ ከብት ለማጠጣት ሲሞከር ወንዙን የመከልከል ችግሮች በአፋር በኩል እየታዩ ነበር። አላሌ የሚባል ቀበሌ የቀበሌው ሊቀመንበር ተገድለዋል። ሶስት ሰዎች ተገድለዋል። ከብትም ተዘርፈዋል። እዚህ ግጭቱም በሁለት ቀን ውስጥ አንድ ቀን አራት ሰው እና ሰባት ሰው የሞቱ ቆስለዋል። በሁለተኛው ቀንም አምስት ሰው የሞቱ ስድስት ሰው የቆሰሉ በጠቅላላው ወደ 13 የሆኑ ሰው ይሆናሉ። ወደ 15 ሰው ደግሞ የመቁሰል እንደዚያውም ተመሳሳይ ብዙ ያረግ የከብት ድርሻዎች ተፈጽመዋል።
ጥቃቱን የፈጸመው የአፋር ክልል ልዩ ኃይል ነው ብለዋል አቶ አብድረሽድ።
መጀመሪያ አካባቢ እንደ አርብቶ አደር መስሎን ነበር፣ በዚህ በሶስቱ ግድያዎች ማለት ነው። በኋላ ወደዚህ ወደ መደናይ አካባቢ ደግሞ ሰፋ ያለ ደግሞ ሌላ ግጭት ተከሰተ። ይሄን ችግር የሚፈጥረው ባለፉት 10 ቀናቶች የአፋር ልዩ ፖሊስ ሰልጥነው የተመረቁ ነበሩ። የአፋር ወደዛ አካባቢ አሰማርቷል።
ከነ ዩኒፎርማቸው እንትን ያሉ የአፋር ክልል መንግስት ልዩ ፖሊስ አሰማራቸው ነው ናቸው ወይስ ሰልጥነው በግላቸው ነው ሰዎቹ እንትን የሚሉት?
አይ የአፋር አዲስ የተመረቁ ልዩ ፖሊስ ናቸው፣ ፖሊስ ኃይላት ናቸው።
እና የክልሉ መንግስት ነው ያሰማራቸው ብለው ነው የምታስቡት?
ከዛ ውጭ ናቸው የሚል ሀሳብ አይ የለንም።
የአፋር ክልል ጸጥታ ጉዳዮች ቢሮ ኃላፊ ግን ክሱን አይቀበሉትም። የቢሮ ኃላፊው አቶ አህመድ ሱልጣን ግጭት መኖሩንና በሁለቱም ወገድ ጉዳት መድረሱን አምነው ይህ ግን በልዩ ኃይሉ የተፈጸመ ነው መባሉም ስህተት ነው ብለዋል።
ከሩቅ ስትሰማ ብዙ ነገር ሊመስል ይችላል፣ ግን በአካል ስትሄድ በሌላ ሳይድ ነው የምታገኛቸው። እኛ ሰዎች ሌላ ክልል ገብተው ሌላ ሰው ላይ ጥቃት የመፈጸም በህልም ልምድም የለውም። አፋር ሲጀመር ማለት ነው የራሱ የሆነ በቂ የሆነ መሬት አለው። ስለዚህ ምንጊዜም ያው በተከላካይነት እና በቦታው ላይ ሲጠቃ ነው ታሪክ የሚያሳየን እና ስለዚህ እኛ ልዩ ኃይል የሚባል ነገር የለም እዛ አካባቢ። በተለይ በዚህ መስመር ላይ ባሉ ከፌዴራል መንግስት እና ከሶማሌ ክልል መንግስትም የአፋር ክልል መንግስት የተስማሙበት ምንድን ነው እኛ ጸጥታ ኃይል በፊት ነበረ። አሁን ግን ሁለቱም ህዝብ በግጦሽ እና በውሃ በሚያደርገው ግጭት ምክንያት ልዩ ኃይል ነው እንዲህ ያደረገ የሚባል ነገር ስለነበረ ተስማምተን አውጥተን ሌላ አካባቢ ነው ያለው። እዛ አካባቢ ልዩ ኃይል የሚባል ነገር የለም። ግጭት ነበረ አልነበረ ሞት ግጭት ነበረ። የነበረው ግጭት በመከላከያ ሰራዊት አማካኝነት ለጊዜው ሊቆም ይችሏል። አሁንም መከላከያ ሰራዊት ነው መሀል ገብቶ ያለው።
በአርብቶ አደሮች መካከል ነው ማለት ነው ግጭቱ።
በእኛ በኩል ያለው አርብቶ አደር ነው። በዛ በኩል የመጣው ኃይል እንግዲህ ያው ሚሊተሪ የለበሰ ኃይል እስካልሆነ ድረስ ይሄ ነው ማለት ባይቻልም የመጡት እነሱ ናቸው እንጂ እኛ ወደ እነሱ ድንበር ገብተን ያደረግን ይሄ እርግጠኛ ሆኜ የምነግርህ ማለት ነው።
ምን ያህል ጉዳት ደረሰባቸውን ባለፉት ሰሞኑን በነበረው ግጭት?
ሁለቱም ወረዳ ላይ አንድ ተመሳሳይ ሰዓት ነው ግጭት የፈጠሩት። ከሀያ በላይ ነው መሰሉ የደረሰው። ሞት ደግሞ ወደ 7 አካባቢ ሰው አልፏል። በዚህ ከፍተኛ ጉዳት ነው የደረሰው።
ያም ሆኖ ከሶማሌ ክልል አመራሮች ጋር በመነጋገር በአካባቢው ሰላም ለማስፈን ጥረት ማድረጋቸውን እንደሚቀጥሉ አስታውቀዋል። አቶ አህመድ አክለውም ከኦሮሚያ ክልል ጋር ተፈጥሮ የነበረው ግጭት መረጋጋቱንና ከኦሮሚያ ክልል አመራሮች ጋር ለመነጋገር ቀጥሮ መያዛቸውንም አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ የአርብ ምሽት ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የምሽቱን ዘና የሚያደርግ ዜማ እንሰማና ወደ ሁለተኛው አጋማሽ እናመራለን።
እኔ ያንተው ሰምና ወርቅ ያንተው ቅኝ ያንተው ደሃ እህ በለም ያንተ ልጅ ወዝ መስታወቴ በላል በልሃ አግዝ ለግዝ በፍቅር ገበታ አስተምር እውናል ኮትኩተው የኔታ
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ቀደም ብለን በተከታታይ ዘገባዎቻችን ከተመለከትነው የኮሮና ቫይረስ ስርጭትን ተጽዕኖ ወይም አንድምታ ጋር የተያያዘ ሌላ ዘገባ አለን። የአፍሪቃ ህብረት ምጣኔ ሀብታዊ እድገት በኮሮና ቫይረስ መስፋፋት ሳቢያ በእጅጉ እንደሚቀንስ ተነግሯል። በዓለም አቀፉ የንግድ ግንኙነቶች በአቅርቦትና ፍላጎት መቀነስ የተነሳም የአፍሪቃ ሀገሮች ምጣኔ ሀብት ከባድ ጉዳት እንደሚደርስበት በተባበሩት መንግስታት ድርጅት የአፍሪቃ ኢኮኖሚ ኮሚሽን ኃላፊ አስታወቁ። መለስካቸው አመሃ ተከታትሎታል።
በመንግስታቱ ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ስራ አስፈጻሚ ቬራ ሶንጌ ዛሬ ከቀትር በኋላ በጠሩት ጋዜጣዊ መግለጫ ላይ እንደተናገሩት ይህ መግለጫ ከኮሮና ቫይረስ ከተቀሰቀሰበትና እየተስፋፋም የዓለም አብዛኛዎቹን አገሮች ካዳረሰ በኋላ የአፍሪካን ምጣኔ ሀብት በእጅጉ እየተፈታተነው ነው ብለዋል። የአፍሪካ ምጣኔ ሀብት በአማካይ ከ8 እስከ 10 በመቶ ማደግ ከነበረበት በደናው ጊዜም ቢሆን በጣም ዝቅ ብሎ በ3.2 ያድግ እንደነበረም አስታውሰው አሁን በተፈጠረው አዲስ ሁኔታ ደግሞ ወደ ባሰ ምጣኔ ሀብታዊ ችግር አህጉሪቱ እንደምትገባ አስረድተዋል።
The numbers that we have run indicate that Africa may actually lose almost half of its GDP just from the macroeconomic effects that we are seeing. So we could grow, there is a potential.
ካገኘናቸው አሃዛዊ መረጃዎች እንደምናየው ከሆነ የአፍሪካ ላዕላይ ምጣኔ ሀብት የአሁኑ ሁኔታ በፈጠረው ተጽዕኖ ምክንያት አማካይ የእድገት መጠኑ በግማሽ ያህል ይቀንሳል። ይህ ባለበት የሚቀጥል ከሆነ አሁን ከምናድግበት 3.2 ከመቶ ከ2% በታች ወደሆነ አማካይ የእድገት መጠን ልንወርድ እንችላለን። በዚህ ምክንያት ብዙ ተጨማሪ እሴቶችና የሀገር ውስጥ ምርት እናጣለን።
ቬራ ሶንጌ በዝርዝር እንዳስረዱት ይህ ችግር የሚከሰትባቸው የተለያዩ ምክንያቶች አሉ። በአንድ በኩል በተከሰተው የኮሮና ቫይረስ ምክንያት ፍላጎቶች በአጠቃላይ ቀዘቅዛሉ። ለዚህም ምሳሌ አድርገው ያቀረቡት የነዳጅ ዘይት ፍላጎት መቀዝቀዙን ነው። ይሄ ደግሞ በተራው እንደ ናይጄሪያ ባሉ የድፍድፍ ነዳጅ አምራችና ላኪ ሀገሮች ምጣኔ ሀብት ላይ የሚያስከትለውን አሉታዊ ተጽዕኖ አሳይተዋል። ናይጄሪያ እስከ 90 ቢሊዮን ዶላር ገቢ ልታጣ ትችላለች። ሌሎችም አፍሪካ ለገቢዋ የምትታመንባቸው ዘርፎች በተመሳሳይ የፍላጎት ድርቅ ይመታቸዋል። ቬራ ሶንጌ
the other big demand shock is tourism. Of course,
በፍላጎት ዘርፉ ላይ የሚታየው ሌላ ችግር በቱሪዝም ኢንዱስትሪ ላይ ይሆናል። እንደ ሞሮኮ፣ ኬንያ፣ ደቡብ አፍሪካና የመሳሰሉ ሀገሮች ከገበያቸው የበዛውን የሚያገኙት ከቱሪዝም ነው። እንደምታውቁት ግን የአውሮፕላን በረራዎች በኬንያ፣ በኢትዮጵያ፣ በዩናይትድ ስቴትስ እና በሌሎችም ብዙ ሀገሮች ቀንሰዋል። እናም የሚጎበኙት ሁሉ እንደነበሩ ቢሆኑም ማንም አይመጣም። ስለሆነም ለሀገር ጉብኝት እሴቶቻችን ፍላጎት የለም።
የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ እንዳብራሩት በአቅርቦቱ በኩል ያለው ሁኔታ ለሀገሪቱ ተመሳሳይ ነው። በኮሮና ቫይረስ ምክንያት በአጠቃላይ የዓለም ምጣኔ ሀብታዊ እንቅስቃሴ ስለሚከዛቀዝ አፍሪካ ወደ ውጭ የምትልከው ሆነ የምታስገባው በጣሙን የተገደበ ይሆናል። ዋጋዎች ሽቅብ ይወጣሉ፣ ድህነት በእጅጉ ይጨምራል ብለዋል። በተለይም 94 በመቶ የሚሆነውን የመድኃኒት ፍጆታዋን ከውጭ ለምታስገባው አፍሪካ ጊዜው እጅግ ፈታኝ እንደሆነባት ሶንጉዌ አልሸሸጉም። በዚህ ረገድ ያለውን ችግር ለመቋቋም የአፍሪካ ሀገሮች እርምጃ መውሰድ እንደጀመሩና የኢትዮጵያ መንግስትም ለጤና ዘርፉ የ300 ሚሊዮን ብር ተጨማሪ በጀት መመደቡን በምሳሌነት አንስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ትርጉም አንድ፣ ካገኘናቸው አሃዛዊ መረጃዎች እንደምናየው ከሆነ አፍሪካ በማክሮ ኢኮኖሚዋ ላይ ሁኔታው በፈጠረው ተጽዕኖ ምክንያት ከአማካይ የእድገት መጠኗ ወደ ግማሽ ያህል ትቀንሳለች እና ይህ ባለበት የሚቀጥል ከሆነ አሁን ከምናድግበት 3.2 በመቶ ከሁለት በመቶ በታች ወደሆነ አማካይ የእድገት ምጣኔ ልንወርድ እንችላለን። በዚህ ምክንያትም ብዙ ተጨማሪ እሴትና የአገር ውስጥ ምርቶችን እናጣለን። ትርጉም ሁለት፣ በፍላጎት ዘርፉ ላይ የሚታየው ሌላው ችግር ደግሞ በቱሪዝም ዘርፉ ላይ ይሆናል። እንደሚታወቀው እንደ ሞሮኮ፣ ኬንያ፣ ደቡብ አፍሪካና የመሳሰሉ አገሮች አብዛኛውን ገቢያቸውን የሚያገኙት ከቱሪዝም ነው። ግን እንደምታውቁት የአውሮፕላን በረራዎች በኬንያ፣ በኢትዮጵያ፣ በዩናይትድ ስቴትስና በሌሎችም አያሌ አገሮች ቀንሰዋል እና የሚጎበኙት ሁሉ እንደነበሩ ቢሆንም ማንም አይመጣም። ስለሆነም ለቱሪስት እሴቶቻችን ፍላጎት የለም።
መለስካቸው አምሃን ለዘገባው አመሰግናለሁ። ኢትዮጵያ የአባይን ውሃ የመጠቀም መብቷን የሚሸራርፍ ምንም አይነት ስምምነት ፈርማ አታውቅም ይላሉ ምሁራንና የፖለቲካ ተንታኞች። አባይን ከዳር እዳር አልደፍነውም የሚለው የአጼ ምኒልክ የ1902 ዓ ም ስምምነትም ውሃውን አለመጠቀምን የሚያመለክት አይደለም ነው ያሉት። ግብጽ ሕጋዊና አሳሪ የሆነ ስምምነት ከመፈረም ይልቅ ጉልበትን፣ ጫና ማድረግንና ሌሎች አማራጮችን ለመጠቀም ስትሞክር መታየቷንም አስታውሰዋል። በአሁኑ ወቅት ደግሞ ፍትሐዊ ያልሆነ ስምምነት እንዲፈረም ለማድረግ እየተጣደፈች መሆኑን ነው ያብራሩት። በአባይ ውሃ አጠቃቀምና በህዳሴው ግድብ ዙሪያ ከፍተኛ ምሁራን በተገኙበት የተካሄደውን ውይይት የተከታተለው እስክንድር ፍሬው ተከታዩን አድርሶናል።
በሳይንስና ከፍተኛ ትምህርት ሚኒስቴር አዘጋጅነት ዛሬ በአዲስ አበባ የተካሄደው መድረክ በህዳሴው ግድብ ላይ የሚካሄደው ድርድር አጣብቂኝ ውስጥ ከገባ ግብጽና ኢትዮጵያም ውዝግብ ከጀመሩ በኋላ ከተካሄዱት አንዱ ነው። በአገር ውስጥ የሚገኙ ምሁራን በአካል፣ በውጭ የሚገኙት ደግሞ ቴክኖሎጂን በመጠቀም ካሉበት ሆነው ተሳትፈዋል። ከናይሎን የውሃ መጠን 86 ከመቶ የሚሆነውን የምታመነጨው ኢትዮጵያ በወንዙ ላይ ያላት የመጠቀም መብት፣ በግብጽ የሚጠቀሱ ስምምነቶች፣ የግድቡ ግንባታና ሌሎች ነጥቦች በዚህ ውይይት ተዳሰዋል። ታዋቂው የታሪክ ምሁር ፕሮፌሰር ባህሩ ዘውዴ ካነሷቸው ነጥቦች አንዱ አጼ ምኒልክ የግብጽ ቅኝ ገዢ ከነበረችው እንግሊዝ ጋር በ1902 የተፈራረሙት ስምምነት ነው። አባይን ከዳር እዳር አልደፍነውም የሚለው የአጼ ምኒልክ ስምምነት የመጠቀም መብትን አሳልፎ የሚሰጥ አይደለም በማለት አብራርተዋል።
እንደ አውሮፓ አቆጣጠር በ1902 ዓመተ ምህረት ከአጼ ምኒልክ ጋር የድንበር ውል ስትዋዋል በሌሎች ድንበር ውል ባልታየ ሁኔታ ከድንበር ጋር የማይገናኙ አንቀጾች ይገባሉ። ለምሳሌ ጋምቤላ የሚባለው ቦታ ጋምቤላ የንግድ ማዕከል የመሆኑ በዛ ስምምነት ነው። ባቡር መስመር በኢትዮጵያ አቋርጦ ሁለቱን ሱዳንና ኡጋንዳን ለማገናኘት የሚልም አንቀጽ አለ። ግን ለእኛ አግባብ ያለው አንቀጽ 3 ነው። በአንቀጽ 3 አጼ ምኒልክ አባይን የሚያቆም እንደውም አማርኛው በጣም ኤክስፕሬሲቭ ነው፣ ተዳር ዳር የሚደፍን ነው የሚለው። ተዳር ዳር የሚደፍን ስራ አልሰራም የሚል ውል ታስገባቸዋል። እንግዲህ ይሄ በመሰረቱ ምንም አሳሪነት የለውም። ምክንያቱም ተዳር ዳር ለመድፈን ማንም መንግስት ቢሆን የሚሰራ አይደለም። በእንግሊዝኛው ስቶፕ ወይም አሬስት ነው የሚለው፣ አማርኛው ተዳር ዳር የሚደፍን ነው የሚለው። የኤንፋሲስ ጉዳይ ነው እንጂ ሁለቱም ቢሆኑ ግድብ ከመስራት የሚያቆሙ ነገሮች አይደሉም። ምክንያቱም ግድብ ስሰራ ውሃ አይቆምም። ግድብ ዞሮ ዞሮ የሚሄድ ነገር ነው። የሚጋራው ነገር ምንድነው? ቴክኒካል አሁን ሲደረደረ ነበር መንዴት አይነት ነው የሚሞላው፣ በምን ጊዜ ነው የሚሞላው፣ ምን ያህል የሚለው ነገር ቴክኒካል ጉዳይ ነው እንጂ ሌላ ነገር ሊመጣ አይችልም። ስለዚህ አማርኛውም ሆነ እንግሊዝኛውም ቢሆን ኢትዮጵያን አያግዳትም ለማለት ነው።
ከዚያ በኋላ በነበሩ ዓመታትም ኢትዮጵያ የፈረመችው ምንም አይነት አሳሪ ስምምነት አለመኖሩ ተገልጿል። በውጭ ጉዳይ ሚኒስቴር ዳይሬክተር ጄኔራል እንደዚሁም የህዳሴው ግድብ ድርድር ኮሚቴ አባልና የህግ አማካሪ አምባሳደር ኢብራሂም እድሪስ ለቪኦኤ አብራርተዋል።
ለዚህ ነው አሁንም ህግን ለማግኘት የሚጥሩት ለዚህ ነው፣ ስለሌለ ነው። ቅድም የጠቀስኳቸውና ሌሎች ህጎችን ይጠቅሳሉ። ግን 1929 በእንግሊዝና ግብጽ መካከል ነው። እንግሊዝ የኮሎኒያል ሀገሮችን ወክላል። 1959 በሱዳንና በግብጽ መካከል ነው። እኛን አይመለከተንም። ስለዚህ ይህንን ነው ስንቃወም የነበረው ላለፉት 19 ዓመታት። እነሱ ይሄ ስታተስ ኮውን ያለው ሁኔታን እንዲቀጥል ለማድረግ እነዚህን ነበር ሲጠቀሙ የነበሩት። እኛ ግን አልተቀበልናቸውም። ሊያስገድዱንም አልቻሉም። ደጋፊም አላገኙም። ስለዚህ እነሱ የሚፈልጉት ምንድን ነው? አንድ ስምምነት ይፈልጋሉ፣ ኢትዮጵያን የሚያስር ስምምነት። አሁን ይሄ ሁሉ ጥረት የሚደረገው ይሄ ነው። ኢትዮጵያን የሚያስር ስምምነት ካገኙ ቀላል ነው። በቃ ኢንተርናሽናል ኮሚኒቲው ባላቸው ኮኔክሽን በጎናቸው ማሰለፍ ይችላሉ። አሁን ግን አይችሉም።
ቅድም በቁጥር ሁሉ ጠቅሰው ነበር እስካሁን የተፈረሙ ስምምነቶችን። ከነዛ ውስጥ አንዱ ማሳሪ አይደለም እያሉ ነበር። በቁጥር ይጥቀሱልኝ።
እንደ ለምሳሌ 1902 እንደገና በ1993 ፕሪንስፕሎች እንዲክሌር የተደረገበት ነው።
የመርህ ስምምነት
ነው። እንደገና በ2015 ያደረግነው ነው። እሱ እንደውም እነሱ ነው የፈለጉት፣ ግን እኛን የሚጠቅሙ ናቸው። አሁን እነሱ ለቋሚነት የውሃ ክፍፍል የሚወስድ ስምምነት ለማድረግ የሚከለክላቸው ነው። ያ ስምምነት የግድቡንም ግንባታ ከድርድሩ ጋር ጎን ለጎን የሚያስኬድ ስምምነት ነው። ስለዚህ 2015 ፈረም ነው። አሁን አልፈለጉትም። ያንንም የሚተካ ነው አሁን እየፈለጉ ያሉት፣ እያስገደዱ ነው ያሉት።
የመርህ ስምምነት የሚሉት ካርቱም ላይ የተፈረመው በሶስቱ በኢትዮጵያ ጠቅላይ ሚኒስትርና በግብጽ ፕሬዚዳንት በሱዳን የተፈረመው ነው የሚሉት።
የሚጠቅማቸው አይደለም። እነሱ
ግን አንድ አሳሪ ቢኖር እሱ ነው።
ግን ቢኖር እንግዲህ ግን እሱም ቢሆን ለኢትዮጵያ የሚደግፍ ነው። እነሱ ፈልገው ነበር። እነሱ ጠንከር ያለ ትሪቲ ነበር የፈለጉት። በእኛ በኩል ዲክላሬሽን ነው የሚያስፈልገን። ምክንያቱም ወደ ድርድር ከመግባታችን በፊት ቅድሚያ አገሮቹ የውሃ ድርድር ያስፈልጋቸዋል። የውሃ መብታችንን በማናቅበት ሁኔታ እንዴት ነው ድርድር ውስጥ የምንገባው የሚል አርጊመንት ስለነበር ዝም ብሎ ዲክላሬሽን እና ለመጀመሪያ ጊዜ እንደውም በ2015 ግብጽ የኢትዮጵያ የውሃ ድርሻ እንዳለባት በሕግ ያልተቀበለችበት ስምምነት ነው። አሁን ያንን አይፈልጉትም እነሱ። እነሱ ጥቅም የሚያረጋግጥ አዲስ ስምምነት ነው የሚፈልጉት። አሁን ያን ደግሞ በሂደት አጥንተነው አስፈላጊ ሆኖ ስናገኘው ነው የምንገባ። ስለዚህ ነው አሁን የሁሉ ጫና የሚደረግብን እንድንቀበል ነው ይህን ስምምነት።
እንግዲህ አሳሪ ስምምነት የለም ካሉ አምባሳደር፣ ለምሳሌ በአሜሪካ የገንዘብ ሚኒስቴር በኩል ግድቡን ስምምነት እስኪደረስ ግድቡን መሙላት እንዳይጀመር የሚሉ አስተያየቶች፣ እነዚህ ከየት መጡ? ምንድን ነው መነሻቸው?
ይሄ ኦፒኒየን ነው። ድርድር ማለት ተደራድረን ሶስቱ ሀገሮች በአቀረቡት ረቂቅ መሰረት ተወያይተው አንድ ወጥ የሆነ ሰነድ ሲፈራረሙ ብቻ ነው፣ አገር ሲጸድቅ ብቻ ነው በመንግስት በኩል እንጂ እስከዛ ኦፒኒየን ነው። አንዱ ሀገር አስተያየት ሊሰጥ ይችላል፣ ግን የህግ ባህሪ የለውም።
የመጨረሻ ጥያቄ ላደርገው ነበር። እርስዎ እምነት አሁን ያለው ድርድሩ ከገባበት ቅርቃር የሚወጣው በምን መንገድ ነው?
ሶስቱ ሀገሮች አንድ ላይ ውይይት መቀጠል መቻላል። ሶስቱ ሀገሮች በመስጠት በመቀበል ውይይት አድርገው የወሰደውን ጊዜ ወስደው ሳይፋጠኑ መግባት መቻል አለባቸው። ይሄ ነው መፍትሄ የሚሆነው። አለዛ ጫና በማድረግ አንዱን ኮርነር ማድረግ አትችልም። አይቀበልህም የኢትዮጵያ መንግስትም የኢትዮጵያ ህዝብ ይህን ጉዳይ አይቀበለው።
የአባይን ውሃ አጠቃቀም በተመለከተ ምንም አይነት ህጋዊ ስምምነት ያልተፈረመው ደግሞ በግብፅ አቋም ምክንያት መሆኑን ምሁራኑ አብራርተዋል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ እንዳሉት ግብፅ ህጋዊ ከሆኑ ስምምነቶች ይልቅ ሌሎች አማራጮችን ለማስቀደም ሞክራለች።
የአባይን ድንበር ተሻጋሪ የውሃ ሀብት የሚካፈሉ ያው እንደምታውቁት በርካታ ሀገሮች አሉ፣ ሀገራችንም ጨምሮ። ነገር ግን ለረዥም ዘመናት ግብጽ ብቻ የዘርፉ ምሁራን እንደሚሉት ሃይድሮ ሄጀሞኒ ማለትም የውሃ ሀብትን በብቸኝነት በሞኖፖል ይዞ ለመቆጣጠር የቻለች የተጠቀመችና በዚህም አቅጣጫ ለመቀጠል የምትፈልግ ሀገር ሆና በስምምነት በድርድር የጋራ ተጠቃሚነትን ለማስገኘት የሚደረጉ ጥረቶችን ስታውክ ቆይታለች። የግብጽ የሃይድሮ ሄጀሞኒ አቀራረብ በተለይ በቋሚነት የምትከተላቸው ሁለት ስልቶችን ነው። አንደኛው ጉልበት ተጠቀማለም በሚል ማስፈራራት በተባባሪ ደሞ ተባባሪዎችን በማስተማራት ጫና ማስፈር እና ዲፕሎማሲያዊ ተጽዕኖ ማሳረፍ ይሄ ቋሚ የሆነ አንደኛው ስልቷ ነው። ስምምነት ውስጥ ለመግባት ለመፈራረም የምትሞክረው ተለያዩ አጋጣሚዎች እንደታየው ስምምነቱ ይሄንን ሁኔታ ለማስቀጠል እስከረዳ ወይም እስከቻለ ጊዜ ድረስ ብቻ ነው። እነዚህ ሁለት አካሄዶች ግብጽ በቋሚነት ይሄንን የበላይነቷን የሞኖፖሊ የበላይነቷን ይዛ ለመቀጠል እንድታደርግ ለማድረግ የገፋችበት መንገድ ነው።
የዛሬው የውይይት መድረክ ዓላማ ከአባይ ወንዝ አጠቃቀምና ከህዳሴው ግድብ ጋር የተያያዙ ቀጣይ አቅጣጫዎችን ማመላከት ጭምር መሆኑን የሳይንስና ከፍተኛ ትምህርት ሚኒስትር ፕሮፌሰር ሂሩት ወልደ ማርያም ለጋዜጠኞች አብራርተዋል።
እንግዲህ አገር ውስጥም ከአገር ውጭም ያሉ ምሁራኖቻችን በተለይ በአባይ ተፋሰስ ላይ፣ በህዳሴ ግድብ ላይ፣ በአጠቃላይ በኢትዮጵያ ልማት ላይ ትኩረት አድርገው ጥናትና ምርምር የሚያደርጉ እንግዲህ እስካሁን በተለይ ከግብጽ ጋር በነበረን ታሪካዊ ግንኙነት የነበረንን ሂደት ዳስሰው ታሪካዊ አካሄዶቻችንን የገጠመንን ተግዳሮቶች አሁን ላይ ደግሞ በተለይ እየታየ ያለውን ተቀባይነት የሌለውን ሁኔታ ተንትኖ ሳይንሳዊ በሆነ መንገድ ጥናትና ምርምር ትንተና አካሂዶ ያንን እውቀትና መረጃ ለማዳረስ የጋራ ለማድረግ ሁሉም የሀገራችን ዜጋ የጋራ ግንዛቤና አቋም እንዲኖረውና ያንን እውቀት ይዞ ደግሞ በቀጣይ ምን መደረግ አለበት፣ ምን አይነት ስልት መቀየስ አለበት፣ ምን አይነት ብልሃት፣ ጥበብ፣ እውቀት ያስፈልገናል የምንፈልግበት ቦታ ለመድረስ የሚለው ላይ ምክክር ለማድረግ እና አቋም ለመያዝ የተደረገ መድረክ ነው። በእርግጥ ነው የዚህ አይነት መድረኮች ቀደም ሲል ግን አሁን ደግሞ በትኩረት ለፖሊሲም ግብአት የሚሆን ለቀጣይ እርምጃና አካሄድም ጠቃሚ የሚሆን እንዳያቸዋቸው በጉዳዩ ላይ ለረጅም ጊዜ ጥናትና ምርምር ማድረግ ብቻ ሳይሆን በዲፕሎማሲውም ውስጥ ገብተው ረጅም ጊዜ ያገለገሉ የግብፅንም ስነ ልቦና፣ ባህል፣ ቋንቋ፣ አስተሳሰብ በደንብ ያጠኑ የተረዱ ምሁራን ናቸው ጥናት እያቀረቡ። እንግዲህ ሁሉ ነገር በእውቀት ላይ ተመረኮዘ ሲሆን ጥሩ ነው፣ ይጠቅማል። አሁን በ21ኛው ክፍለ ዘመን በጉልበት ለጊዜው ካልሆነ በስተቀር የትም አይደረስ።
በዛሬው መድረክ ላይ የቀረቡ መነሻ ሐሳቦችን መሰረት ያደረጉ ጥያቄዎች ተነስተዋል፣ ማብራሪያዎችም ተሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መለስካቸውን ለሁለተኛውም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭሩ ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ላደረግነው ቅንብር ወደ አውሮፓ እንሻገር። የኮሮና ቫይረስ በእጅጉ ካጠቃቸው የአውሮፓ ሀገሮች መካከል አንዷ ጣሊያን ናት። በቫይረሱ መዛመት ሳቢያ ጣሊያን ውስጥ ታዲያ በዕለት ተዕለት እንቅስቃሴዎች ላይ በአብዛኛው የዕለት ተዕለት እንቅስቃሴዎች ላይ ገደብ ተጥሏል። ለመሆኑ በዚያ የሚኖሩ ኢትዮጵያውያን ሰሞኑን እንዴት አሳልፈው ይሆን? ሀብታሙ ስዩም ዝርዝር ዘገባ አሰናድቷል።
የኮሮና ቫይረስ ወይንም ኮቪድ-19 በከፍተኛ ሁኔታ ካጠቃቸው አገራት መካከል አንዷ ጣሊያን ናት። በአስር ሺዎች የሚቆጠሩ በቫይረሱ ተይዘዋል። በመቶዎች የሚቆጠሩ ደግሞ መሞታቸው ተሰምተዋል። የቫይረሱ ጫና በሀገሪቱ ውስጥ የሚኖር እያንዳንዱን ዜጋ በር ያንኳኳ ይመስላል። በጣሊያን ዋና ከተማ ሮማ ከነ ቤተሰቧ የምትኖረው ቤት ያርገውም ጭንቀት ገብቷታል።
በጣም ተጨንቀላል። በጣም ነው የሚያስፈራው። ማለት አንተ ከምታውቀው ሰው ጋር ራሱ ሰላምታ እንኳን መለዋወጥ የማትችልበት ሰዓት ላይ ያለ ነው። በጣም ያስፈራል። እግዚአብሔር ይርዳን ነው የምንለው። በጣም ነው የሚያስፈራው። ሁላችንም ተጨንቀናል። በጣም ነው የሚያስፈራው። በነገራችን ላይ እኔም ስራ ነበረኝ፣ ግን አሁን ስራቻ ልጆችም ስላሉኝ ለልጆችም ለጓደኞችም ላለማስተላለፍ ቤት ስራ ትቼ ቁጭ ብያለሁኝ።
ጣሊያን የቫይረሱን መዛመት ለመግታት የተለያዩ እርምጃዎችን ወስዳለች። ከእርምጃዎቹ መካከል መደበኛ እንቅስቃሴዎችን መገደብ ይገኝበታል።
ያው እኛ ከቤት አትውጡ ከተባለን ወደ 3 ቀን ምናምን እንሆናል፣ ግን ትናንትና የበለጠ አዲስ ህግ አውጥተዋል። ብዙ ሬስቶራንቶች፣ ባሮች ተዘግተዋል። የክፍት የሆነው በአሁኑ ሰዓት ያው ሱፐር ማርኬትና ፋርማሲ፣ የልብስ ማጠቢያ ቦታ ምናምን ብቻ ነው እንጂ ሌላው ነገር በጠቅላላ ተዘግተዋል።
ስለዚህ የስራ ቦታዎች ዝግ ናቸው ማለት ነው። በአሁኑ ሰዓት ስራ ቁሟል ማለት ነው።
አዎ ብዙ ማለት ቤት ውስጥ ስሩ ነው የሚባሉት። አሁን ቢሮ ምናምን የሚሰሩ ሰራተኞች ቤት ውስጥ እንዲሰሩ፣ ባንክና ፖስታ ቤት ግን ክፍት ነው። እነሱ ለምን ህዝብን ስለሚያገለግሉ ማለት ነው እነሱ መዝጋት አይችሉም። በተቻላችሁ አቅም ከቤት አትውጡ ነው የሚባለው። ለምን በወጣን ሰዓት ቫይረሱ ያው 30 ደቂቃ ያህል አየር ላይ መቆየት ስለሚችል አትውጡ ብለውናል ከቤት።
እንግዲህ ጣሊያን እንደሚታወቀው በርካታ ኢትዮጵያውያንና ኤርትራውያን የሚኖሩበት ሀገር ነው። በህገ ወጥ መንገድም ሊሆን ይችላል፣ በህጋዊነትም በዚያ ሀገር ውስጥ እየሰሩ ይኖራሉ። ይሄ የኮሮና ቫይረስ በተለየ ሁኔታ በኢትዮጵያውያንና ኤርትራውያን ስደተኞች ላይ የተወው ጫና አለ ወይ? እስቲ የተወሰነውን አጋሪን።
እስካሁን ድረስ እንግዲህ ምናልባት ዜና ላይም ላይ ያወጡት ይችላሉ። እንደ እግዚአብሔር ፍቃድ ሆኖ እስካሁን የታመመ አበሻ ኢትዮጵያዊም ኤርትራዊም አልሰማንም እስካሁን ድረስ ማለት ነው።
ራሳችሁን አሁን ከኮሮና ቫይረስ ለመከላከል እዛ ያለው የኢትዮጵያ
ነገር ማለት ደውሎ የሚያናግረንም ሰው የለም፣ ከማንም ጋር አንነጋገርም። እንደዚሁ ብቻ ከጓደኞቻችን ጋር ስልክ እየተደዋወልን ኢንፎርሜሽን እንቀያየራለን።
በጣሊያን ሮማ ወደሚገኘው የኢትዮጵያ ኤምባሲም ደውለን ነበር። ኤምባሲው የፐብሊክ ዲፕሎማሲ ተጠሪ አቶ ደሳለኝ መኮንን ሁኔታውን መሰረት ያደረገውን የኤምባሲያቸውን ወቅታዊ እንቅስቃሴ አጋርተውናል።
እያደረግን ያለ ነው በፔጃችን በፌስቡክ ፔጅ ባሉን የመገናኛ አውታሮች ጭምር ኮሚኒኬት እያደረግን ነው እና ቢሮችንም ክፍት ነው። የመንግስትን እየተከታተልን መንግስት የሚያወጣቸውን ነገሮች አስፈላጊውን ድጋፍ እያደረገ መንግስት ከነ መረጃ ማድረስ ነው። የፈለጉትን ነገር ሁሉ ለማገዝ ቢሮችንም ክፍት ነው።
ቀደም ብላችሁ በፌስቡክ ገጻችሁ ላይ የስራ ሰዓታችሁንም ማስተካከላችሁን ተናግራችኋል እና ይሄ የሆነበት ምክንያት ምንድን ነው? አዲሱ የስራ ሰዓትስ እንዴት ነው የሚሆነው? ሰውስ እንዴት ነው ከእናንተ ጋር መገናኘት የሚችለው?
መቼ ነው የስራ ሰዓት እንዳሳወቅ ነው በፔጃችን ያለ ቆንስላ ሴክሽን። ያ ደግሞ የቆንስላ ሴክሽን አሁን ሰው እየመጣ አይደለም፣ ቪዛ ምናምን ጠይቆ እየመጣ ስለ አይደለም 2 ቀን ብቻ ደግሞ ለዛ ነው። ቢሮ እንዳለ ኤምባሲው ግን ስራውን ይቀጥላል። በተለይ የዲያስፖራ እሱ 2 ቀን ምናምን ተብሎ አልተገለጸም በዛ ላይ። ስለዚህ አት ኤኒ ታይም የስራ ሰዓት ክፍት ነው ማለት ነው።
እስካሁን ድረስ ከኢትዮጵያን እዛ ከሚኖሩ ኢትዮጵያን ስደተኞች ኮሮና ቫይረስ ጋር በተገናኘ የተያዘ ሰው ወይንም የሕክምና እርዳታ ያስፈልገኛል ብሎ ወደ እናንተ ያመለከተ ወይም የጠየቀ ሰው አለ?
የለም፣ እስካሁን ድረስ የጠየቀ ሰው የለም።
በምን ሁኔታ ነው ማድረጃውን በዚያ ለሚኖሩ የኢትዮጵያ ማህበረሰብ አባላት ለማድረስ ያሰባችሁ?
ፔጅ ላይ መጠቀም እንችላለን። ልክ አንተን እንዳየኸው ከአሁን በፊት የምንገናኝባቸው እንትኖችም አሉ፣ ማህበራት አሉ፣ ኮሚኒቲዎች አሉ፣ ኦልሬዲ ቻናሎች አሉ። ያን ያህልም ደግሞ እንትን አይደለም ማለት ሉዝ አይደለም ኮሚኒኬሽናችን። እስካሁን ችግር እየደረሰ የለም። ይህን አንተ የጠየቀውን የተመለከተ ኢትዮጵያን ሆነው እንደዚህ ችግር ውስጥ ነን ያለ ሰው የለም። ከዚህ በኋላም እንደዚህ አይነት ነገር ካለ በየትኛውም ጊዜ ለማገዝ ዝግጁ ነን። ኤምባሲውም ክፍት ነው። በየትኛውም ጊዜ ልክ ማንኛውንም ቻናል ተጠቅሞ ገዛ መጠየቅ እንደሚችል።
አድማጮች፣ በጣሊያን ከሚኖሩ ኢትዮጵያን ጋር የተገናኘን ተጨማሪ ዘገባዎችን በቀጣይ ቀናትም ለማስደመጥ እንጥራለን። ሮይተርስ ትናንት ባስነበበው ዘገባ እስካሁን ጣሊያን ውስጥ በኮሮና ቫይረስ ወይንም ኮቪድ-19 የሞቱ ሰዎች ቁጥር 1000 አልፏል። ከ15000 በላይ ደግሞ ቫይረሱ እንደተገኘባቸው ተዘግቧል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች፣ ከጣሊያን ወደ ምስራቅ ኢትዮጵያ የሚመልሰን ተከታዩም ዘገባ በዚሁ በኮሮና ቫይረስ መዛመትና ፈተናዎቹ እንዲሁም ለመከላከል በተያያዘው ዘመቻ ላይ ያተኩራል። የሶማሌ ክልል መንግስት የኮሮና ቫይረስን መዛመት ለመከላከል ዝግጅት እያደረግኩ ነው አለ። የክልሉ መንግስት አክሎም ወደ ጅቡቲ፣ ሶማሊላንድ እና ኬንያ በሚያስገቡ መስመሮች ላይ ምርመራ ማድረግ የተጀመረ ሲሆን ወደ ሶማሊያ እና ኬንያ የሚወስዱ መስመሮች ላይም ተመሳሳይ ምርመራ ለመጀመር የፌዴራል መንግስቱን ድጋፍ እየጠየቀ መሆኑን አመልክቷል። ለክልሉ ነዋሪዎች ግንዛቤ ማስጨበጥ ስራዎች በመሰራት ላይ መሆናቸውንም የሶማሌ ክልል ጤና ቢሮ የማህበረሰብ ጤናና የአስቸኳይ ሕክምና ጉዳዮች አስተዳደር ዲሬክተር አቶ አቡበከር ሼክ አደን እስማኤል ለአሜሪካ ድምፅ በሰጡት ቃል አስረድተዋል። ለስራው የሚያስፈልጉት የሕክምና ቁሳቁሶች በከፊል ቢኖሩም ከፌዴራል መንግስት ተጨማሪ ድጋፍ መጠየቃቸውን ጨምረው ገልጠዋል። አዲስ ቸኮል ነው አቶ አቡበከርን ያነጋገረው። እንዲህ አጠናቅሮታል።
የሶማሌ ክልል የኮሮና ቫይረስን ከመከላከል አንጻር አቅም የፈቀደውን ሁሉ ጥረት እያደረግኩ ነው ብሏል። ክልሉ ከሀገራችን ሁለተኛው ሰፊ ክልል ሲሆን ከኬንያ፣ ጅቡቲና ሶማሊያ ጋር ይዋሰናል። ከነኛ ሀገራት ጋር ያለው የህዝብ ለህዝብ ግንኙነት የኮሮና ቫይረስ ወደ ክልሉ ብሎም ወደ ሀገራችን እንዲገባ መንስኤ ሊሆን ይችላል። ይህንን ከመከላከል አንጻር በሶስት ዋና ዋና መግቢያ በሮች ላይ ምርመራ እየተካሄደ መሆኑን የክልሉ ጤና ቢሮ ተወካይና የማህበረሰብ ጤናና አስቸኳይ ህክምና ጉዳዮች አስተዳደር ዳይሬክተር አቶ አቡበከር ሼክ አደን እስማኤል ገልጸዋል። ወደ ሶማሊላንድ መግቢያ ቶጎጫሌ ላይ፣ ወደ ጅቡቲ መግቢያ ደወሌ ላይ እንዲሁም ወደ ኬንያ መግቢያ ሞያሌ ላይ የምርመራ ማዕከላትን በማቋቋም ወደ ክልሉ የሚገቡትን እየመረመሩ መሆኑን አስታውቀዋል። ከነኚህ ምርመራ ቦታዎች መካከል ወደ ሶማሊላንድ የሚያስገባው የቶጎጫሌ ምርመራ ማዕከል ለይቶ ማቆያ ክፍሎችም እንደተዘጋጁ ለተናግረው ቀሪዎቹ ሁለቱ የምርመራ ኬላዎችም ተመሳሳይ ማቆያዎች በቅርብ እንደሚቋቋምላቸው አስታውቀዋል። ከነኚህ በተጨማሪ ወደ ሶማሊያና ኬንያ የሚወስዱ መግቢያ በሮች በሆኑት በሽላቦ፣ ዶሎአዶና ፈርፈርም ተጨማሪ ምርመራ ኬላዎችን ለማቋቋም ለፌደራል ጤና ጥበቃና ለህብረተሰብ ጤና ኢንስቲትዩት ጥያቄ ማቅረባቸውንም አቶ አቡበከር አክለው ገልጸዋል። በሌላ በኩል ኮሮና ወደ ሶማሌ ክልል እንዳይገባ ለመከላከል ክልላዊ ግብረ ኃይል ተቋቁሞ እቅድ በማዘጋጀት እየተንቀሳቀሰ መሆኑን የገለጹት አቶ አቡበከር ለመከላከል የሚያስፈልጉ የህክምና ቁሳቁሶች በከፊል በክልሉ እንደሚገኙ ተናግረዋል። በተጨማሪ ያስፈልገናል ያሏቸውን ቁሳቁሶች ዝርዝርም ለፌዴራል ጤና ጥበቃ ልከው ምላሽ እየጠበቁ መሆኑን ተናግረዋል። አቶ አቡበከር ህብረተሰቡ በበሽታው ከመያዙ በፊት ራሱን አስቀድሞ መከላከል ላይ ትኩረት እንዲሰጥና ስለ ኮሮና በቂ ግንዛቤ ኖሮት አስፈላጊውን ጥንቃቄ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ሳገኝሽ አረፈ ልቤ፣ ሳገኝሽ ሆንኩኝ ከቀልቤ። ሰበሰብሽኝ ከመልካም ቦታን ሙሉ ሆንኩኝ በሱ ስጦታ። ዓለም ደስ ደስ አለችኝ፣ ሁሉም ያለኝ መሰለኝ። አዲስ ቃሌን ሰጥሻለሁ ከሴታች ብቻ አንድ ቅርሻ ያህል ወድሻለሁ ወድሻለሁ ደግሜ ወድሻለሁ ወድሻለሁ we'll be right back.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ። Thank you.